ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በፓፒሌቶላ በእንግሊዝኛ ቋንቋ ተደርሶ በጸጋ ደብተራው ወደ አማርኛ የተመለሰውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 8 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እናሰማለን።
ሰኞ ሐምሌ 30 ቀን የሶማሊያው አካባቢ ፕሬዝዳንት አብዲሌ በገዛ ፈቃዱ ስልጣኑን ለቀቀሙና በምትኩ ምክትል ፕሬዝዳንትና የአካባቢው የፋይናንስና የኢኮኖሚ ልማት ቢሮ ኃላፊ የነበረው አህመድ አብዲ መሐመድ የፕሬዝዳንትነቱን ቦታ የወሰደ መሆኑ ተገልጿል። አዲስ የተሾመው ፕሬዝዳንት ከዚህ በፊት አብዲሌ በተደጋጋሚ ስልጣኑን ለመልቀቅ ጥያቄ አቅርቦ በፓርላማ በተደጋጋሚ የተከለከለ መሆኑን ገልጾ በአሁኑ ወቅት ያቀረበው ጥያቄ ግን ተቀባይነት አግኝቷል ብሏል። የአብዲሌ ስልጣን መልቀቅ በሱና በፌደራል ባለስልጣኖች መካከል በተደረገ ድርድር ነውም ተብሎ ይገመታል። አብዲሌ ከክልሉ ፕሬዝዳንት ቦታ ይነሳ እንጂ አሁን የአካባቢው ፓርቲ የኢትዮጵያ ሶማሌ ህዝብ ዴሞክራሲ ፓርቲ ኢሶህዴፓ መሪነቱን ይዞ ቀጥሏልም ተብሏል። አብዲሌ ፕሬዝዳንቱ ስልጣን በለቀቀበት ወቅት የፌደራል ወታደሮች ወደ ጅጅጋና ሌሎች የሶማሌ ክልል ከተሞች የተሰማሩ ሲሆን በገቡበት ወቅት ምንም አይነት ተቃውሞ ያልገጠማቸው መሆኑም ተነግሯል። ወታደሩ ወደ ጅጅጋና ሌሎች ከተሞች የገባው በክልሉ መንግስት ጥሪ መሆኑን የገለጸው የኮሙኒኬሽን ኃላፊ ወታደሮች የተሰማሩት ከስልጣን እንነሳለን በማለት ፍራቻ ያደረባቸው አካባቢ ባለስልጣኖች አንቀጽ 39ን በመጥቀስ መገንጠልን አውጀው የአገሪቱን ሉዓላዊነት አደጋ ላይ በመጣላቸውም ነው ተብሏል። የክልሉ ልዩ ኃይል በማንቀሳቀስም ወደ ሐረርና ወደ ጅቡቲ የሚወስዱትን መንገዶች ዘግተዋል በማለት ከወነጀለ በኋላ ጸጥታውን ለማስከበር ወደ አካባቢው ተንቀሳቅሷል ብሏል። በአሁኑ ወቅት በጅጅጋም ሆነ በሌሎች ከተሞች የጸጥታ ሁኔታው የተረጋጋ ይመስል እንጂ ውጥረት መኖሩም ታውቋል። በመጨረሻው በደረሰው ዜና መሰረት አብዲ ኢሌና ሌሎች የሶማሊያ ልዩ ኃይል መሪዎች በፌደራል ወታደሮች የታሰሩ መሆናቸው ተነግሯል። ባለፉት 3 ቀናት በተለያዩ ቦታዎች የደረሱት ጉዳቶች ከፍተኛ መሆኑ የተገለጸ ቢሆንም የደረሰውን ጉዳት ሁሉ ለማወቅ አልተቻለም ተብሏል። በሶማሌ የተለያዩ ከተሞች የተፈጠረውን አደጋ በመሸሽ ወደ ሶማሊላንድና ወደ ጅቡቲ የገቡ ስደተኞች በርካታ ሲሆኑ ወደ ጅቡቲ ከገቡት መካከል የተወሰኑት በዛሬው ዕለት በጅቡቲ የኢትዮጵያ ኤምባሲ ፊት ለፊት የተቃውሞ ሰልፍ ማድረጋቸው ታውቋል። የጅቡቲ መንግስትም ሰሞኑን ለረፍት ወደ ድሬዳዋ ተጉዞ የነበሩ የጅቡቲ ዜጎች አደጋ የደረሰባቸው መሆኑን ባወጣው መግለጫ ገልጿል። ኢጂፕት ቱዴይ የተባለው የግብጽ ጋዜጣ ሰኞ ሐምሌ 30 ቀን ባወጣው እትሙ በቅርቡ በተደረገው የሶስትዮሽ ስብሰባ ኢትዮጵያ ከአምስት እስከ ስድስት ዓመታት በሚፈጅ ጊዜ የአባይን ግድብ በውሃ ለመሙላት እቅድ እንዳላት ገልጻ የግብጽና የሱዳን መንግስታት እንዲስማሙ የጠየቀች መሆኗን አንድ የግብጽ ባለስልጣን የተናገሩ መሆናቸውም ዘግቧል። የተባለው ባለስልጣን በአሁኑ ጊዜ የአባይ ወንዝ ያለውን የፍሳሽ መጠን ኢትዮጵያ እንድትጠብቅ ግብጽ ጥያቄ ያቀረበች መሆኑን ጨምሮ ገልጿል። በአሁኑ ወቅት ወደ ግብጽና ሱዳን የሚፈሰው የአባይ ወንዝ መጠን በዓመት በአማካይ ወደ 84 ቢሊዮን ኩቢክ ሜትር ይጠጋል። ኢትዮጵያ ግድቡን መሙላት እስካሁን ያልጀመረች መሆኑን ባለስልጣኑ ጠቅሶ በሁለቱ አገሮች መካከል በጉዳዩ ያለው አለመግባባት ቴክኒካዊ ነው ብሏል። በወያኔ የተፈጠረውና እስከ ቅርብ ጊዜ ድረስ ለወያኔ አገልጋይ ሆኖ ሲንቀሳቀስ የነበረው ሁዴት ስሙን ለመቀየር ያቀደ መሆኑ ታውቋል። የፓርቲው የፖለቲካና የድርጅት ጉዳይ ኃላፊ አዲሱ አረጋ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ተብሎ ሲጠራ የነበረው ፓርቲ መጠሪያውን የኦሮሞ ዲሞክራሲያዊ ፓርቲ በሚል ለመለወጥ ያቀደ መሆኑን ገልጾ የሕዝብ አስተያየትን ጠይቋል። ኦህዴድ ለበርካታ ዓመታት የወያኔው ድርጅት የህወሓት አገልጋይ የሆነው የቆየ መሆኑ የሚታወቅ ሲሆን ከጥቂት ጊዜ ወዲህ አንዳንድ የድርጅቱ መሪዎች ወያኔን በመቃወም በወሰዱት እርምጃ የተወሰነ የሕዝብ ድጋፍ ለማግኘትም ችሏል። በሚቀጥለው ዓመት መስከረም ወር ሊደረግ ታቅዶ የነበረው የኢህአዴግ ጉባኤ ችግር ሳይገጥመው አይቀርም በማለት አንዳንድ ዜጎች አስተያየት እየሰጡ ይገኛሉ። በመስከረም 2011 ዓ.ም ተመረተ ሐዋሳ ከተማ የሃደግን ጉባኤ ለማድረግ ዝግጅት እንደቀጠለ ቢሆንም በአባል ድርጅቶች ውስጥ ያሉት ችግሮችና በመካከላቸው ባለው አለመተማመን ስብሰባው ሊዘገይ የሚችልበት ሁኔታ ሰፊ ነው በማለት ግምታቸውን የሚሰጡ ወገኖች በርካቶች ናቸው። ከመስከረሙ ጉባኤ በፊት እያንዳንዱ የሃደግ አባል ድርጅት የራሱን ጉባኤ ማካሄድ ሲኖርበት ለዚህ የሚደረግ ዝግጅት አይታይም የሚሉ ወገኖች ለማካሄድ ቢችሉ እንኳን አሁን ባለው የህዝብ ድጋፍ ፍለጋና ህዝብተኝነት ሳቢያ ሁሉም የየራሱን ለማጠናከር ይሮጣል እንጂ ለጋራ ስራ ብዙ ትኩረት ላይሰጡም ይችላሉ ብለዋል። በተጨማሪ ስብሰባው በሚካሄድበት የደቡብ አካባቢ አመራር በቅርቡ የመጣ በመሆኑና እንዲሁም በሲዳማ ብሔረሰብ በክልል ደረጃ ለመደራጀት ባቀረበው ጥያቄ መሰረት ውጥረት መፈጠሩ አካባቢውን ችግር ላይ የጣለ መሆኑም ይነገራል። በሌላ በኩል የውያኔው ድርጅት ህዋት ከተለያዩ የሃደግ አባል ድርጅቶች ደጋፊዎችን ለማሰባሰብ በከፍተኛ ደረጃ እየጣረ መሆኑም ይነገራል። በአሁኑ ወቅት ሁሉም በየክልሉ የሚሊሻ ጦር በማደራጀትና በማጠናከር በኩል ከፍተኛ ርብርብ እያደረገ የመሆኑ ክስተት አገሪቱን ከፍተኛ አደጋ ላይ እየጣላትም ነው ተብሏል። ለማ መገርሳና ወርቅ ነገበየው ወደ አስመራ በማብራት ከኦነግ ተወካዮች ጋር መወያየታቸው ቀደም ብሎ የተዘገበ ሲሆን ከተደረገው ስብሰባ በኋላ በወጣው የጋራ መግለጫ ሁለቱ ወገኖች በተለያዩ ጉዳዮች ላይ መስማማታቸውን ለማወቅ ተችሏል። አንደኛ ሁለቱም ወገኖች ኦሮሞ ኦሮሚያና ኢትዮጵያን በሚመለከቱ ጉዳዮች አብረው ለመስራት ተስማምተዋል። ሁለተኛ ለረጅም ጊዜ የነበረው ጦርነት ተገቶ ኦነግ አገር ውስጥ በሰላማዊ መንገድ በግልጽ ሊንቀሳቀስ የሚችልበት መንገድ ላይ ስምምነት ተደርሷል። ሶስተኛ ምርመራና ጊዜን የሚጠይቁትን ሌሎች ጉዳዮች ወደ ፍጻሜ ለማድረስ ከሁሉም የተወጣጣ የጋራ ኮሚቴ ለማቋቋም ተስማምተዋል ተብሏል። የዓለም አቀፍ ስደተኞች ድርጅት ዛሬ ነሐሴ 1 ቀን ባወጣው መግለጫ ባለፈው ሳምንት በጨረሻ ቅዳሜና እሁድ ብቻ ድርጅቱ በየመን ውስጥ ከፍተኛ ችግር ደርሶባቸው ሲንገላቱ የነበሩትን 132 ኢትዮጵያውያንን ከየመን አውጥቶ በጅቡቲ በኩል ወደ ኢትዮጵያ የመለሳቸው መሆኑ ተገልጿል። ከተመለሱት መካከል 96 ወንዶች፣ 19 ሴቶች ይገኙባቸው የተቀሩ 17ቱ ለአቅመ አዳም ያልደረሱ ልጆች መሆናቸው ተነግሯል። በተለያዩ ቦታዎች የነበሩት እነዚህ ዜጎች በሰንዓ ከተማ ተሰባስበው ወደ ሆዲያዳ ወደብ እንደተወሰዱና ከዚያም በጅቡቲ በኩል ወደ ኢትዮጵያ እንዲገቡ የተደረጉ መሆናቸውም ተገልጿል። የዓለም አቀፉ ድርጅት የምግብና የሕክምና እርዳታ ያደረገላቸው መሆኑ ተገልጿል። በተመሳሳይ ሁኔታ 116 የሶማሌ ዜጎች ወደ አገራቸው እንዲመለሱ ትብብር ተደርጎላቸዋል ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉትረስ የደቡብ ሱዳን ተጻራሪ ኃይሎች 5 ዓመታት የዘለቀውን የእርስ በርስ ጦርነት ለመደምደም ባለፈው እሁድ በሱዳን ካርቱም ያደረጉት ስምምነት በአስቸኳይ ተግባራዊ እንዲሆን ተማጽነዋል። ከአምስት ዓመት በፊት በሁለት ወገኖች መካከል የእርስ በርስ ግጭት ከተፈጠረ ጀምሮ በተለያዩ ጊዜያት ሁለት ወገኖች ስምምነት ያደረጉ ሲሆን ሁሉም የፈረሱ መሆናቸው ይታወቃል። የተባበሩት መንግስታት ድርጅት ቃል አቀባይ ሰኞ ዕለት በሰጡት መግለጫ ዋና ጸሐፊው ስምምነቱ ያስተሰታቸው መሆኑን ገልጸው ሁሉም ወገኖች በሙሉ እምነትና ፍላጎት ስምምነቱን ተግባራዊ ለማድረግ ቃል ኪዳን መግባት አለባቸው ብለዋል። በቅርቡ የተነደፈውን የስልጣን ክፍፍል ስምምነት ሁለቱም ተጻራሪ ወገኖች እሁድ ዕለት መፈራረማቸው ይታወቃል። የኮንጎ የጤና ጥበቃ ሚኒስትር በአገሪቱ 3 ተጨማሪ የኢቦላ ታማሚዎች መገኘታቸውን ገለጸ። በሽተኞቹ የተገኙት በሰሜናዊ ኪቡ ግዛት ሲሆን በአካባቢው በበሽታው የተያዙትን ወደ 10 ከፍ አድርጓቸዋል። በአሁኑ ወቅት በአገሪቱ ውስጥ 16 የተረጋገጡ በኢቦላ በሽታ የተለከፉ ሰዎች አሉ ሲሆን ሌሎች 27 ታመዋል የሚል ግምት የተሰጣቸውና 31 በጥርጣሬ ውስጥ ያሉ ዜጎች ምርመራ እየተካሄደባቸው መሆኑ ተነግሯል። በአገሪቱ ውስጥ በሽታውን ለመከላከል የሚያስችል ክትባት የገባ ሲሆን በ12 ቡድን የተከፈሉ ክትባት ሰጪዎች በቅርቡ ወደ አካባቢው ይሄዳሉ ተብሏል። ለዛሬ ያለው ዜና በዚሁ ተጠናቀቀ። Thank you.
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 8 መኢሶንና ኢህአፓ የሁለቱ ድርጅቶች ስሮቻቸው በአንድ ላይ የተገመደ ስለነበር እያንዳንዱን ነጣጥሎ ማየት አስቸጋሪ ነው። በትግሉ ውስጥ የአባትነቱን ቦታ ይዘው ስለነበሩት ስለነዚህ አበይት ድርጅቶች አመሰራረት እና አቋሞቻቸው በስመ ክፉው ቀይ ሽብር ወቅት ጥቂት የማይባሉ ስተት ላይ የተመሰረቱ ታሪኮች ተጽፈዋል። ስለዚህም መኢሶንንም ኢህአፓንም ትክክለኛና ተጨባጭ ነው ብለን በመናምንበት መነጽር ማየት ይቻል ዘንድ ሐተታችንን እናቀርባለን። ሁለቱም መኢሶንም ኢህአፓም በአጠቃላይ መልክ ሲታዩ የኢትዮጵያ ተማሪዎችና ምሁራን እንቅስቃሴ ውጤቶች ነበሩ።
ሀገር ውስጥ የነበረው የተማሪ እንቅስቃሴ ይበልጥ ስር ነቀል የሆነ መስመር ይዞ መድረኩን ጸረ ፊውዳልና ጸረ ኢምፔሪያሊዝም ሲያደርግ በውጭ ሀገር የነበሩ የተማሪ ማህበራትም ይህንኑ መስመር በመከተል ደገፉት። በዚህ ወቅት ኃይሌ ፊዳና ጓደኞቹ በውጭ ማህበራት ተራማጅ አመለካከት እንዲሰርጽባቸው በማድረግ ረገድ ጉልህ ሚና ተጫውተዋል። ሆኖም 1960 ዓመተ ምህረት ላይ አዲስ አበባ ያሉ ተማሪዎች በእነሱ አመለካከት ውጭ ሀገር ያሉ ጓደኞቻቸው መጽሔት በማውጣት የረኩና ድርጅትም ለመፍጠር ምንም አይነት እርምጃ እየወሰዱ አይደለም በሚል ትዕግስት እያጡባቸው ነበር። በ60ዎቹ ዓመተ ምህረት መጀመሪያ ላይ ወደ አውሮፓና ወደ አሜሪካ የሄዱት ተማሪዎችም መደላድላቸው ውጭ ሀገር የሆነው የተማሪ መሪዎች አብዮቱ ገና ጥቂት ትውልዶችን ማሳለፍ የሚጠበቅ ጉዳይ ነው ማለታቸውን በደረሱበት ወቅት ቅር ተሰኙ። እኒሁ ተማሪዎች ኃይሌ ፊዳ ውጭ ሀገር ብዙ በመቆየታቸው ከሀገሪቱ እውነታ ጋር ተለያይተዋል የሚል ስሜት ተሰማቸው። የአውሮፓን የተማሪዎች ማህበር የተቆጣጠሩት ኃይሌ ፊዳ በ1962 ዓመተ ምህረት ላይ አዲስ አበባ የወጣውን ዝነኛውን ጽሑፍ እንኳን ለ77ኛው የደም ልደቱ አደረሶ በሚል ርዕስ ንጉሠ ነገሥቱ ላይ የወረደባቸውንና የንጉሳውያን ቤተሰብንና የሚኒስትሮችን ገበና ያጋለጠውን እንዲሁ አይነቱ ንጉሠ ነገሥቱ ላይ የተደረገ ውርጅብኝን ሕዝቡ አይወደውም በሚል ማገዳቸው ሲታይ ተማሪዎቹ በዚህ ረገድ የተሰማቸው ስሜት በተወሰነ ደረጃ ማጠየቂያ ነበረው። ልዩነቱ ጊዜ ወስዶ ነው የሰፋው። የኃይሌ ፊዳው ቡድን እንደታሰበው እጁን አጣጥፎ የተቀመጠ እንዳልነበር ሳይጠቅሱት የሚያልፉት አይደለም። ሀገር ቤት ውስጥ ግንኙነት ነበራቸው። በውጭ ሀገርም ጋዜጦች እያወጡ በተማሪ ማህበሩ ስም ሀገሪቱ ውስጥ በድብቅ ለማስገባት እየሞከሩ ነበር። ከውጭ የግራ ድርጅቶችም ጋር ግንኙነት ነበራቸው። ኃይሌ ፊዳና ጓደኞቹ አንድ የሆነ የፖለቲካ ድርጅት ለመፍጠር ቀስ ብሎ ለመጓዝ የሚፈልጉ ይመስሉ ነበር። ግን ስለ ፓርቲ አመሰራረትም ሆነ መካሄድ ስለነበረበት ትግል የነበራቸው ትልም ብዥ ያለበት ነበር። ይህ እንዳለ ሆኖ ኃይሌ ፊዳና የቅርብ ጓደኞቹ የቻይኖቹ መስመር አማሏቸው ስለነበር የሶቪየትን ከላሽነት ያኬሱ ነበር። በመጀመሪያ ነቁ የታየው በብሔር ጥያቄ ላይ ነበር። በአሜሪካ የነበረውን የተማሪዎች ማህበር ይመሩ የነበሩት ዓለም ሀብቱ፣ ሀጎስ ገብረ ኢየሱስ፣ መለስ አያሌው፣ ደሳለኝ ራህመቶና ሌሎች ኢትዮጵያ ውስጥ መናገር የሚቻለው ስለ ክፍለ ሀገራዊነት ነው፣ ስለ ብሔራትና ስለ መገንጠል መብታቸው መናገር ግን የተሳሳተ ነው ብሎ የመሟገት የጉባኤ ውሳኔና አንብሮ ይዘው ብቅ አሉ። በዚህና በኤርትራ ግንባር አመራር ላይ ባደረጉት ሂሳዊ ግምገማ ላይ ተመስርተው እዚያም የሚካሄደውንም ትግል አወገዙ። ይህ እንግዲህ በ1962 ዓመተ ምህረት በሀገር ቤቱ ማህበር የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ባወጣው ጽሑፍ ከተገለጸው አቋም ጋር በቀጥታ የሚጋጭ ነበር። የ1963 የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ውሳኔ ጥላሁን ታከለ በሚል የብዕር ስም አልጄሪያ ውስጥ የዚያን ጊዜ በስደት በነበሩ ምሁራን በተጻፈ ጽሑፍ ተተቸ። የጥላሁን ታከለ ጽሑፍ ቢጋራዊና አጠቃላይ ይሁን እንጂ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበርን አቋም እንደገና አስረግጦ በኢትዮጵያ ውስጥ ብሔራትና ብሔረሰቦች ህልው እንደሆኑና የብሔር ጭቆናም አብዛኞቹ ጭቁን ብሔሮች ብሔረሰቦች ጫንቃ ላይ ያረፈ እውነታ እንደነበር መከራከሪያውን አቅርቧል። በዚህ ጽሑፍ ውስጥ የብሔራት የራስን ዕድል በራስ መወሰን እስከ መገንጠል ድረስ የሚለውን ያወቀ ሲሆን ኤርትራውያንም የግንባር መሪዎቹ ጠባይ ምንም ይሁን ምን ይኸው መብት እንዳላቸው ደራሲያኑ አረጋግጠዋል። በዚህ ነጥብ ላይ ክርክሩ ተጧጧፈ። የ1964 ዓመተ ምህረት የተማሪ ጉባኤዎች በልጅ ልጅ አቋሞች መካከል የነበረውን ልዩነት ገሃድ አድርገው አሳይተዋል። በመስፍን ሀብቱ በ1961 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ዋና ጸሐፊ ይመራ የነበረው የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ሌሎችም የ1963 ዓመተ ምህረት የክፍለ ሀገራዊነት አቋም ተጻረው ቆሙ። የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ የቀድሞ መሪዎች ግን በአቋማቸው ጸኑ። በመጨረሻም የብዙሃኑ ድምጽ በብሔር ጥያቄ ላይ ትክክለኛውን ውሳኔ አሳልፎ የክፍለ ሀገራዊነትን አንብሮ ሻረው። እዚህ ላይ ሰናይ ልኬ ከኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ተገንጥሎ አንጃ ለመፍጠር ሌላ የተባሪ ቡድን መምራት ጀመረ። በርሊን ላይ በተደረገው የኢትዮጵያ ተማሪዎች ማህበር በአውሮፓ ጉባኤ ላይ ክርክሮቹ ግለት የነበራቸው ሲሆኑ ሁለት መልእክተኞች ከአልጄሪያ፣ ሁለት ደግሞ ከአሜሪካ አንድሪያስ እሸቴ ከክፍለ ሀገራዊነትን አንብሮ ደግፎ መስፍን ሀብቱ ደግሞ የዚያ ተቃራኒ ሆኖ ተካፍለውበታል። አሁንም እንደገና የብዙሃኑ ዝንባሌ የብሔር አንብሮን የመቀበልና የራስን እድል በራስ የመወሰን መብትን የማወቅ ሆነ። ናይል ፍዳም ዘግየት ብለው የብዙሃኑን አቋም ደገፉ። በውይይቱ ወቅት ነገደ ጎበዜና ሌሎች ከብዙሃኑ ሐሳብ የተቃረነ አስተያየት ሲገልጹ ቆይተው ውሳኔውን መደገፋቸው እንደ አድርባይነትና ለታክቲክም እንደ ተደረገ ሆኖ ታየ። ይህም ለጥርጣሬ በሩን ከፈተ። የኢትዮጵያ ተማሪዎች ንቅናቄ በአንጻራዊ ደረጃ ሲታይ የተደራጀ ድምጽን በደንብ የሚያስተጋባ ተሰሚነትም የነበረው እንደመሆኑ መጠን ህቡ የፖለቲካ ቡድኖች በሱ ላይ ተጽዕኖ ይኖራቸው ዘንድ አትኩረውበት ነበር። ስለዚህም በብዙ ሁኔታዎች ህቡ ቡድኖችን ይለያዩአቸው የነበሩ ነጥቦች ተማሪ ማህበራት ውስጥ እየተዛመቱ በእንቅስቃሴው ውስጥ ንድፈ ሐሳባዊ ጦርነትን ያስነሱ ነበር። ይህም በተራው ንቅናቄው መሰረተ ሰፊ የሆነ ብዙሃንን ያቀፈ ንቅናቄ ከመሆን ይልቅ ወደ ፖለቲካ ፓርቲ ቀረብ ያለ ጠባይ እንዲነሳ አድርጎታል። በዚያን ጊዜ በኃይሌ ፊዳ ቡድንና ኢህአፓን በመሰረቱት ቡድኖች መካከል ምስጢራዊ ግንኙነት ነበር። ንግግሮቹን ለማካሄድም ኃይሌ ፊዳ ሁለት ጊዜ ወደ አልጄሪያ ተጉዟል። በንግግሮቹ ወቅት የጊዜው ጥያቄዎች ተነስተዋል። የብሔር ጥያቄ፣ የድርጅት ጥያቄ፣ የትጥቅ ትግል ጉዳይ። በብሔር ጥያቄ ላይ የአሜሪካ፣ የሱዳንና የአገር ቤቶቹን ታጋዮች አቋም ይወክሉ የነበሩት አልጄሪያ የነበሩት ምሁራን የኢትዮጵያ አብዮታውያን የመገንጠል እርምጃን ለመደገፍ ወይም ለመቃወም እያንዳንዱን ሁኔታ በመጣበት ገጹ ለመመርመር ያላቸው መብት የተጠበቀ ሆኖ የብሔሮችን እስከ መገንጠል ድረስ የሚሄድ የራስን እድል በራስ የመወሰን መብታቸውን ያለምንም ውልውል ማረጋገጥ አለባቸው ብለው ተከራከሩ። ኃይሌ ፊዳ ባቀረበው ሐሳብ ተስማምቶ ግን በሱ ቡድን ውስጥ ሁሉም ይህንን አቋም ስለማይደግፉት በዚያን ጊዜ በግልጽ ደግሞ መውጣት እንደማይችሉ አክሎ ተናገረ። በድርጅት ጥያቄ ላይ የአልጄሪያዎች ምሁራን ምስጢራዊ ግንባር ቀደም ፓርቲ መመስረት፣ ስርዓት ባለውና ህቡ በሆነ መንገድ መስራት፣ የፓርቲውን መዋቅር በአገር ቤት መዘርጋትና ለትጥቅ ትግል ዝግጅት ማድረግ አስፈላጊ መሆኑን ገለጹ። በድርጅት አስፈላጊነት ላይ የኃይሌ ፊዳ ስምምነት ነበር። ግን አሁንም እንደዚህ አይነቱን ፓርቲ ለመመስረት ጊዜው ገና እንደነበርና እንደዚህ አይነቱን ፓርቲ ከመመስረት በፊት በመንግስት ቢሮክራሲ ውስጥ መመልመል ወይም ሰርጎ መግባት መቅደም አለበት ብለው እንደሚያምኑ ገለጸ። መንግስቱ እርምጃ ለመውሰድ ቢያስብ አስቀድሞ ለማወቅ የሚል ምክንያት ነበር ያቀረበው። የጠመንጃ ትግልን በሚመለከት ኃይሌ ፊዳ የሱ ቡድን በመሰረተ ሐሳቡ ተቃውሞ ባይኖረውም ስለ ትጥቅ ትግል መጀመር ማሰብ ጊዜው ደርሷል ብለው እንደማያምኑ አስረዳ። ኃይሌ ፊዳ በዓለም አቀፍ ጥያቄ ላይ ከጠበቁት በላይ ቻይናዊ ሆኖ ነው ብቅ ያለባቸው። በቻይና ላይ የሶቪየት ወረራ የማይቀር ነው የሚለውን ፍራቻውን ይህ የሆነው በ1961 ዓ.ም ተመረጠ የዩዙሪ ወንዝ ላይ የሁለቱ ኮሙኒስት ኃይሎች ግጭት ከተፈጠረ በኋላ ነበር። የአልጄሪያዎቹ ምሁራን መሰረት ካሳጡበት በኋላ በበቂ ደረጃ ሁኔታዎችን መከታተል ይችሉ ዘንድ አስፈላጊ ጋዜጦችን እንደሚልክላቸው ቃል ገባ። ከነዚህ ትርኮች ውስጥ ተለቀ ብለን የምንገባው በእነዚህ ሁለት ቡድኖች መካከል ለነበሩት ግጭቶች መነሻ መሰረት ስለሆኑና እነዚህን ሳያውቁ የኢሃፓንና የማይሶንን ግጭት መረዳት አስቸጋሪ ስለሚሆን ነው። ወደ ቀደመ ነገራችን እንመለስና የምስጢር ግንኙነቶች ቀጠሉ። ግን ፍሬቢስ ነበሩ። ይህ በእንዲህ እንዳለ ኢትዮጵያ ውስጥ የነበሩት ታጋዮች ውጭ አገር የነበሩ ጓደኞቻቸውን አልጄሪያ፣ አሜሪካ ወዘተ ከፍ ባለ የትግል ስልት ዝግጁ ያልሆኑ ከሚመስሉ ከቀደምት ኤምባሲ ወራሪዎች ጋር ጊዜ በማጥፋታቸው ቁጣቸውን ያወርዱባቸው ነበር። በ1964 ዓ.ም ተመረጡ ውስጥ ኃይለ ፊዳ ወደ አልጄሪያ ጽፎ አቋማቸው እንዳልተቀየረ ያ እንዳለ ሆኖ ከተስማሙ የሱ ቡድን ለውህደት ዝግጁ እንደሆነ አስተዋቃቸው። እነሱም በመሰረታውያን ጉዳዮች ላይ ልዩነታቸው ያልተፈታ ስለሆነ ውህደት ከጥያቄ ውጪ እንደሆነ በመግለጽ እንብታቸውን አስተዋቁ። የኃይለ ፊዳ ቡድን ያባ ከመመስረቱ በፊት በቅርቡ እንደዚህ አይነት ፓርቲ መመስረት የሚቻልበት ሁኔታ እንደነበር በደብዳቤ በወግ እንዲያውቁ ተደርጓል። በ1964 ዓ.ም ኢሃፓ ተመሰረተ። መስራች ጉባኤው የፖለቲካ ፕሮግራም ነደፈ። በኋላ የኢህአድ ፕሮግራም ተብሎ የወጣ የፓርቲውን አመራር መረጠ። ከነዚህ ውስጥ ብርሃነ መስቀል ረዳ፣ ተስፋዬ ደበሳይ፣ ብንያም አዳነና ክፍሉ ከበደ በሞት ተለይተዋል። የሽምቅ ተዋጊ ቡድን ለማደራጀትና ትጥቅ ትግል መጀመር ወሰነ። የኢትዮጵያ ሕዝቦች አርነት ድርጅት ኢአድ የሚል ውጭ ግንኙነት የሚያገለግል የሽፋን ስም አወጣ። በሶቪየት ህብረት ጥያቄ ላይ ምንም እንኳ ተወክለው ከመጡት ጥቂቶች ሶሻል ኢምፔሪያሊዝም የሚል አንብሮ ይዘው ቢቀርቡ የብዙሃኑ ድምጽ ሳይገኝ በመቅረቱ ውድቅ ሆነ። ያም ሆኖ ጉባኤው ከላሿ የሶቪየት ህብረት የኢትዮጵያ አብዮት ወዳጅ አይደለችም በሚል አይነት መታየት ይኖርበታል ብሎ አሰፈረ። ከሞስኮ ጋር ግልጽ የሆነ ጠብ ውስጥ መግባትም በጊዜው የነበረው የአካባቢ ሁኔታ ሲታይ የኢህአድን ስራ በተለይ የሽምቅ ተዋጊ ቡድን ለማሰልጠንና አገር አስገብቶ ለማስጀመር የነበረውን እቅድ በጣም ከባድ ያደርገዋል በሚል ምክንያት የተከለከለ ሆነ። እንደ ኢህአድ ሆኖ ኢሃፓ ከኤርትራ ግንባሮችና መካከለኛው ምስራቅ ውስጥ ካሉ ድርጅቶች ጋር ግንኙነት አደረገ። የፍልስጤሙ አልፋታ የመጀመሪያው የሽምቅ ተዋጊ ቡድን በኋላ የኢትዮጵያ ህዝባዊ አብዮታዊ ሰራዊት የተባለውን ለማሰልጠን ተስማማ። በዚያን ጊዜ ኢህአድ ከኢፒኤልኤፍ ጋር ይበልጥ ተቀራርቦ ነበርና ይህ ሁኔታ ደግሞ በበኩሉ ኢኤልኤፍ የነ ኃይለ ፊዳን ቡድን ይበልጥ እንዲቀርብ ገፋው። የነ ኃይለ ፊዳ ቡድን በመካከለኛው ምስራቅ ውስጥ ተስፋዬ ታደሰ በሚባል ቤይሩት ውስጥ ተቀማጭ በነበረ የመንግስት ሰላይ ነው ተብሎ በተማሪው ንቅናቄ በተወገዘ ግለሰብ ነበር የተወከለው። ኢኤልኤፍ የኢህአድ ሰልጣኝ ቡድን ወደ መካከለኛው ምስራቅ ሊመጣ የሚችልበት ሁኔታ እንዳለ ለነ ኃይለ ፊዳ ቡድን ወሬ አዘለቀና እነሱ ደግሞ ይህንን ዜና አንጠልጥለው ወደ ተማሪው ጋዜጣ በመሮጥ ጠመንጃ ለማንሳት የቸኮሉ የሚል ምንም ያህል ያልተሸፋፈነ ጠበኛነታቸውን ገለጹ። እነዚያኞቹም የኢህአድ ወገኖች በጣም ተናደዱ። እንደለየለት ክህደትና በተዘዋዋሪ መንገድም ለንጉሳዊ መንግስት አገልግሎት እንደማበርከት አድርገው በመቁጠር እነ ኃይለ ፊዳ ላይ ያላቸውን አቋም አከረሩ። በውጭ አገሩ የተማሪ ንቅናቄ ውስጥ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን መመስረትም የፊተኛውን ዓለም አቀፍ ማህበር በመተካት ግጭት አስከተለ። እነ ኃይለ ፊዳ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን የኢሃፓን ፍላጎት ለማስተጋቢያ ይሆናል ብለው በማሰብ ብዙ ምክንያት እየደረደሩ ተቃወሙት። በግራና በቀኝ ጽሑፎች መብረር ጀመሩ። በዚያን ጊዜ ይጧጧፍ የነበረው ክርክር በወቅቱ በወጡ የተማሪዎች ጽሑፎች ላይ ይገኛሉ። ልዩነቱ እየሰፋ መጣ። የካቲት አብዮት ሲፈነዳ መሰረታዊው የሆነው ልዩነት ይበልጥ ግልጽ ሆነ። የያፓን መስመር የደገፉ ማህበራት አብዮቱን ይበልጥ ሲሉና ለሰራተኞች የግንባር ቀደም ሚና ሲሰጡ፣ የኃይለ ፊዳ ቡድን ግን አብዮቱን መጀመሪያ ረብሻ ነው ሲሉ፣ ቆየት ብለው ደግሞ በንዑስ ከበርቴው የተመራ ህዝባዊ ንቅናቄ ነው አሉ። የአመራር ሚናን በሚመለከት ሁለቱም አገላለጾች ሌላው ቢቀር የሚያከራክሩ ሲሆኑ፣ በኃይለ ፊዳ በኩል በንዑስ ከበርቴው የተመራ ንቅናቄ የሚለው አገላለጽ የዚህ መደብ አሉታዊ ጠባዮች ላይ ያላቸውን ነቀፌታ የሚገልጽ ነበር። በመሰረቱም ፍርሃታቸው እውነት ነበረው። የኃይለ ፊዳ ቡድን የእንዳልካቸውን መንግስት የማሻሻያ እርምጃዎችን ስራ ላይ እንዲያውል ጊዜ ይሰጠውና በዚያም ተጠቅመን ዴሞክራሲያዊውን ትግል መቀጠል እንችላለን በማለት በይፋ ተከራከሩ። በመቀጠል ላይ የነበረውን የሰራተኞች ስራ ማቆም አድማና የከተማውን ህዝብ መነሳሳት መደገፍ ለኃይለ ጽንፋዊነት ሲሆን፣ ለሌሎች ደግሞ አብዮቱን እንዲቀጥል ለማድረግ ትክክለኛ ፖሊሲ ነበር። ደርግ ስልጣን ሲይዝ የኢሃፓ ደጋፊዎች የስልጣን ቅሚያውን በማውገስ የኢሃፓን የኢሰማን ወዘተ ጥያቄዎች ሲያስተጋቡ፣ ኃይለ ፊዳ ግን ድጋፋቸውን በመግለጽ የእንኳን ደስ ያለ መልእክት ለደርግ አስተላለፉ። ኢትዮጵያ ውስጥ ክፍፍሉ ጥልቀት ያለው አልነበረም። እንዲያውም የአባዎችና ድልዳላቸውን ውጭ ካደረጉት ከኃይለ ፊዳ ቡድን ጋር የተሳሰሩት የቅርብ ግንኙነት ነበራቸው። በኃይለ ፊዳ ደጋፊዎች ይበተኑ የነበሩት ወረቀቶች የጊዜያዊ ህዝባዊ መንግስትን ጥያቄ ያስተጋቡ ነበር። ሆኖም ይህ ዝምድና ኃይለ ፊዳና ሌሎች ከስደት ሲመለሱ ማብቂያው ሆነ። ያፈነገጡት ተባረሩ ወይም ከኃላፊነት ወረዱና ከደርግ ጋር ለመቀራረብ ተጨባጭ እርምጃዎች ተወሰዱ። ግንቦት 1969 ዓ.ም በእንግሊዝኛ የወጣ አንድ የመኢሶን ጽሑፍ በጊዜው የነበረውን ሁኔታ በእነዚህ ቃላት ያስረዳል። ከየካቲቱ አብዮታዊ ንቅናቄ ጀምሮ እስከ አንድ ዓመት ድረስ የመኢሶን የፖለቲካ መስመር ከያፓው ጋር አንድ አይነት ነበር። የካቲት 1967 ዓመተ ምህረት ላይ መስመራችንን እንደገና በጥንቃቄ ከመረመርን በኋላ ስር ነቀል የሆነ ለውጥ መምጣት ነበረበት። በተጨማሪም በድርጅታችን አመራር ውስጥ ለውጥ መደረግ ነበረበት። ኃይለ ፊዳና ሌሎቹ ከመጡ በኋላ አዲስ አበባ ውስጥ በኢሃፓና በነሱ ቡድን መካከል ንግግር ለማድረግ ሙከራ ተደርጎ ነበር። ተመክሮም አልቀረ የሚስጥር ውይይቶች ተካሄዱ። ተስፋዬ ደበሳይ ኢሃፓን ሲወክል፣ ኃይለ ፊዳ ደግሞ በኋላ መኢሶን የተባለውን ድርጅት ያን ጊዜ የሰፊው ህዝብ ድምጽ በሚለው የጋዜጣ ልሳን የሚታወቀውን ወገን ወክሎ ቀረበ። ግን ኢሃፓ የኃይለ ፊዳ ቡድን ደርግን በመደገፍ አቋሙ ስለጸናና ኢሃፓም ከደርግ ጋር ለማበር እየወሰነ ነው የሚል ፈጠራም ጨምሮ ስለ ውይይቱ ወሬ ስላወጣ ንግግሩን አቋረጠ ይላል። ኢሃፓ ተቃዋሚ፣ መኢሶን ደግሞ የደርግ አባሪ ሲሆን መለያየቱ ፍጹም ወደ መሆኑ አመራ። መኢሶን ምንም እንኳ የሰፊው ህዝብ ድምጽ የተባለው ልሳኑ ከ1966 ዓመተ ምህረት ጀምሮ ይወጣ የነበረ ቢሆንም እንደ ፖለቲካ ድርጅት ብቅ ያለው በመጋቢት 1968 ዓመተ ምህረት ነበር። ድርጅቱ ሊቀመንበር ያደረገው ረጅም የስደት ጊዜ በስዊድን አገር ያሳለፈውን በአውሮፓው የተማሪዎች ማህበር ቅርንጫፍም የተባ ተሳትፎ የነበረውን ከበደ መንገሻን ነበር። ከመኢሶን መሪዎች ይበልጥ የታወቀው ኃይለ ፊዳ ከፍቅሬ መረድ፣ ከነገደ ጎበዜና ከሌሎችም ጋር ረጅም ጊዜ ፈረንሳይ አገር በስደት የኖረ ነበር። አንዳርጋቸው አሰግድና ሌሎች ዝቅተኛ ካድሬዎች ከምዕራብ ጀርመን የመጡ ሲሆን፣ ከሞስኮ ደግሞ ንግሥት አዳንና ባሏ ደስታ ታደሰ ነበሩ። የደስታውን ድም ዳንኤል ታደሰም የመይሶን ማዕከላዊ ኮሚቴ አባል ነበር። መይሶን ምንም እንኳን ራሱን ፓርቲ ብሎ ቁልጭ ባለ መልክ ባያስቀምጠው እንደ ማርክሳዊ ሌኒናዊ ድርጅት አድርጎ ራሱን የሚቆጥር ሲሆን ቀደም ሲል አጀማመሩ ላይ ከቻይና ጋር የተቀራረበ ነበር። ቻይና አዲስ አበባ ውስጥ ለነበረው ለኃይሌ ፊዳ ተራማጅ ቤተ መጻሕፍት በብዙ ሺህ የሚቆጠር መጻሕፍት በነጻ ልካለች። ቤተ መጻሕፍቱ አባላት ለመመልመያ ያገለግል ነበር። እንደሚባለው ኃይሌ ፊዳ ነበር በመመስረት ላይ የነበረውን ሚሊሻ ለማስታጠቅ ቻይኖችን ለመጠየቅ በሚስጥራዊ የቤጂንግ ጉብኝት ከመንግስቱ ጋር የሄደው። ቻይና 100 ሺህ ጠመንጃዎች ለማቅረብ ስትስማማ 10 ሺውን አስረክባለች። የመይሶን አቋም ለደርግ ሂሳዊ ድጋፍ መስጠት ነበር። ሆኖም የዚህ ቀመር ሂሳዊ ገጹ የታየበት ጊዜ ለመኖሩ ግልጽ የሆነ ጭብጥ አልነበረም። መይሶን ጊዜያዊ ህዝባዊ መንግስት ይቋቋም ማለት ስህተት ነበር። ከዚያ ይልቅ በቅድሚያ ህዝቡን ማንቃት ማደራጀትና ማስታጠቅ ያስፈልጋል ብሎ ክርክሩን አቀረበ። ከዚያም ተነስቶ ኢህአፓን፣ ኢሰማንና ሌሎች የደርግን አገዛዝ የተቃወሙትን እንደ ጽንፈኞች ቆጠራቸው። በኤርትራ ጥያቄም ላይ መይሶን አቋሙን በመቀየር የኤርትራ አርነት ግንባሮችን የአረብ አድህሮትና የኢምፔሪያሊዝም መሳሪያዎች ብሎ አወገዛቸው። ከዚህም በላይ ክፍለ አገራዊ የራስ ገዝ አሰራርን እንደ መፍትሄ አድርጎ በማገግ በመተክላዊ ደረጃ እንኳን የመገንጠልን መብት የሚከለክለውን የብሔራዊ አብዮት ፕሮግራምን አረቀቀ። መይሶን በ1968 ዓ.ም ኤርትራ ላይ የተዘመተውን የራዛ ወይም የአርሶ አደር ዘመቻ ጠንሳሽ እንደነበረ ማከሉ በቂ ይሆናል። መይሶን ኢህአፓን እንደ ቀንደኛ ደመኛው አድርጎ በመመልከት ለማጥፋት ይችል ዘንድ ማንኛውንም ዘዴና መንገድ በመጠቀሙ ከተጠያቂነት አያመልጥም። ኃይሌ ፊዳ ራሱ ቃሉ በሚያሰማው በጠባቡ መንፈስ የኦሮሞ ብሔረተኛ ሆኖ ባያውቅም ኢህአፓ እንደ መይሶን ሁሉ ብዙ ብሔራትን ያቀፈ ሆኖ ሳለ መይሶን የአማራና የትግራይ ኢህአፓን ለመታገል በሚል የኦሮሞ ብሔረተኝነትን ወደ ማስነሳት ተሰማርቶ ነበር። በሌላ ደረጃ ደግሞ የፖለቲካ ውዝግቦችን ለመፍታት በኃይል የመጠቀም አካሄድ ሊቀርብ በሚችልበት መንገድ ደርግ ላይ በተለይም መንግስቱ ኃይለ ማርያም ላይ ተጽዕኖ በማድረግ ረገድ መይሶን ያደረገው አልነበረም። እንዲያውም በተቃራኒው መይሶን ነበር ተቃዋሚዎች እንዲመቱ ጥሪ ያደረገው፣ በግንባር ቀደምም የመራው። ከዚህም የከፋው አናርኪስቶች የሚል ሁሉንም የሚያዳምር አመች ቅጽል በመስጠት ቁጥር የሌላቸው ዴሞክራቶችና ታጋዮች ባንድ ላይ ተቀይጠው ሲገደሉና ለሲኦል ሲዳረጉ የመይሶን መሪዎችና አባላት ተሳታፊ ሆነዋል። የግራ የንግግር ዘይቤዎች የቦልሸቪክ ተመክሮዎችን ለጭፍጨፋ ማጠየቂያ ማድረግ፣ አቋምን ማክረርና ግፉም እንዲቀጥል ማድረግ ሁሉም ዱካቸው ወደ መይሶን ደጃፍ የሚያመራ ነው። የህዝብ አደራጅ ጊዜያዊ ጽህፈት ቤት ውስጥ ራሱን በማደላደልና የተሰጠውንም ሰፊ ስልጣን በመጠቀም መይሶን ባጭር ጊዜ አባላቱን ሊያበራክት ቻለ። እስከተመታበት ጊዜ ድረስም ደርግ ካወጣቸው ፖሊሲዎች ጋር ሙሉ በሙሉ ራሱን አዛምዶ አቅርቧል። ለነገሩ የደርግ ፖሊሲዎች በአብዛኛው በመይሶን የተረከቁ ነበሩ። መይሶን ከሞስኮ ጋር ያደረገው የትብብር ስምምነት ዘላቂ ይሆናል በሚል እምነት ከደርግ መኮንኖች ጋር ግጭት ቢፈጠር ክሬምሊን ከጀርባዬ ይቆማል የሚል ሐሳብ ነበረው። ከደርግ ጋር ግጭት ውስጥ ሲገባ ስለራሱ አቅም የተሳሳተ ግምገማ እንደነበረው ሁሉ በዚህ ነጥብ ላይ የነበረውም ስሌት የተሳሳተ ነበር። በህዝብ አደራጅ ጊዜያዊ ጽህፈት ቤት ውስጥ በአቅሙ ይታበይና ሌሎች ቡድኖች በጥላቻ እንዲርቁት ያደርግ ነበር። ይህም ሁኔታ መይሶን ከደርግ ጋር ግጭት ውስጥ በገባበት ጊዜ የወዝሊግና የኢማሊድህ አባሎች የመይሶንን አባሎች የሰደድ ስኳዶች አድነው እንዲይዟቸው እስከ መርዳት አድርሷቸዋል። መይሶን የፈለገውን ያህል አሌ ብሎ ይከራከር፣ ለወታደራዊ አገዛዝ መቀጠል የቆመ እንደነበር የማይታበል ነው። አቋሙ አደርባይነት ላይ ከተመሰረተ የሁኔታ ግምገማ ላይ ተነስቶ ቢያንስ ከደርግ አንዱ ክፍል ጋር በዋናነት ከመንግስቱ ኃይለ ማርያም ቡድን በማበር ወደ ስልጣን ለማሻቀብ እችላለሁ ከሚል መደምደሚያ ላይ ያደረሰው ይመስላል። ማይሶን ኢህአፓ ላይ የሚፈጸመው ግፍ እንዲፋፋም በመጮህ በዋናው አና ከተሞች ገንኖ የነበረውን ተቃውሞ ለማስወገድና የራሱን እቅድ በስራ ላይ ለማዋል ንጻ መስክ እንዲያገኝና በተማሪዎች በመሁራንና በሰራተኞች ወዘተ ላይ የበላይነቱን ለመጫን እንዲያስችለው ነበር ምኞቱ። 1968 ዓመተ ምህረት ላይ እኒህ ክፍሎች ተማሪዎች ሙራንና ሰራተኞች ወዘተ ከመይሶን ይልቅ ይበልጥ የሚደግፉት ኢህአፓን እንደነበር ግልጽ ነበርና ኢህአፓ በበጓይን ይመለከታል ተብሎ የማይጠረጠረው የአፍሪካ ኮንፊደንሻል እንዳስቀመጠው የደርግ ድክመቶች በራሱና በመይሶን ላይ ጥላቻ እንዲታከል ማድረጋቸው ብቻ ሳይሆን ደርግ ተወግዶ ወዲያውኑ ጊዜያዊ ህዝባዊ መንግስት እንዲቋቋም ለሚጠይቀው ኢህአፓ ድጋፍ እንዲጨምርለት አስደርገዋል። ለብዙዎቹ ይህ ጊዜያዊ ህዝባዊ መንግስት ሐሳብ ጥሩ ሐሳብ ሲመስላቸው እጅግ ተወዳጅም የሆነውን አብዮት ለመንከባከብ አማራጭ የሌለው መንገድ ሆኖ ሊታያቸው ጀምሯል። በኢህአፓና በመይሶን መካከል ያለው ትግል ያለምንም ጥርጥር ይበልጥ ድጋፍ ላለው ለኢህአፓ በተመቸ መንገድ ካልተፈታና ቢያንስ ይረቱ በሆነ መንገድ ስልጣን ላይ ካልወጣ አብዮቱ ራሱ አደጋ ላይ እንደሚወድቅ ብዙዎቹ ይስማቸዋል። ማይሶን ኢህአፓ የበለጠ ድጋፍ እንደነበረው በማወቅ ይህን ለመለወጥ አይነተኛው መንገድ ኢህአፓን ማስወገድ ነው ብሎ ወሰነ። እንደዚያ አይነቱ ሂደት የራሱ መጥፋት የሚከተልበትን መንገድ እንደከፈተ አላስተዋለውም ነበር። ማይሶን በደርጉ ሰደድና በሌሎች ትናንሽ ቡድኖች የተመሰረተው የህብረት ግንባር ለእኩልነት ዋስትና የሚሰጥ አልነበረም። ማይሶን ከደርግና ከፖሊሲዎቹ ጋር ራሱን ሙሉ በሙሉ ማዛመዱ ከጸረ ደርግ ኃይሎች ጥላቻን እንዲያተርፍ ነው ያደረገው። ሽብሩ ሲጀመርና ለዚህም ማይሶን ግንባር ቀደም ሆኖ ሲመጣ እንዲያውም ቁጥሩ የጨመረ ህዝብን ጥላቻ አካበተ። በአሁኑ ጊዜ በኢትዮጵያ ውስጥ የቀይ ሽብር ሰለባ ሆነው የወደቁባቸው ቤተሰቦች እስር ቤቶች ውስጥ የሚንገላቱት እስረኞች ዘመዶችና ይህን መንግስት የሚጠሉ ሁሉ ማይሶንን እንደ ባንዳ ወይም እንደ ከሃዲ ይመለከቱታል። ማይሶንና ሰደድ በተጋጩ ጊዜ የማይሶኑ ሊቀመንበር ከበደ መንገሻ እነ መንግስቱ ቡድን ላይ ወሳኝ እርምጃ እንዲወሰድ ሲፈልግ ኃይለፊዳ ግን የተሳሳተ ፖሊሲ ነው በሚል ብዙሃኑን አሳመነ። ታዲያ ማይሶን ነገ ዛሬ ሲል ሰደድ አፈፍ ብሎ የማይሶን አባሎችንና መሪዎችን መምታት ጀመረ። ሲየል በመፈጸም ስመጥሩ የሆነው የማይሶን መሪ አብዱላሂ ዩሱፍ በጥይት ሲወድቅ በመንግስት ሬዲዮ ኢህአፓ እንደገደለው ተደርጎ ቀረበ። ለማይሶን አድራጊዎቹ ሰደዶች መሆናቸው አልጠፋቸውም። ሁኔታውን ለመገምገም አስቸኳይ ስብሰባዎች ተደረጉ። እንዲህ አይነቱም የአዲስ አበባው ፍሉሃ ሆቴል ውስጥ በተደረገ አንድ ያመራር ስብሰባ ላይ አንድ ያመራር አባል እንዳስጠነቀቀው ምንም እንኳን ኢህአፓም ህቡዑ ዓለም ውስጥ በመኖሩ አደጋ የሚያመጣ ቢሆንም በህቡዕ ለመንቀሳቀስ ተወሰነ። ማይሶን የህቡዕ አውታራት ስላልነበሩት በደርግ በቀላሉ ሊፈታ ሲችል ከበላይ አመራሮች ሁለት ብቻ ነገደ በወቅቱ ውጭ አገር የነበረና አንዳርጋቸው ማምለጥ የቻለ ነበሩ የተረፉት። የማይሶን ጥንካሬ የማይጨበጥ ራዕይ እንደነበር አባላቱና የተረፉት መሪዎቹ ደርግና ሰደድን ለመቀላቀል ያደረጉት ሩጫ ያረጋግጣል። ማይሶን ኢህአፓን ደመኛው አድርጎ እንደሚመለከተው ሁሉ በኢህአፓም በኩል ያው ነበር። ኢህአፓ በተጨማሪ በበኩሉ ያሰማው የነበረው ያለ ማይሶን ድጋፍና ምክር ደርግ ለጥቃት ግብስ ሊሆን ይችል እንደነበር ነው። ኢህአፓ በ1964 ዓመተ ምህረት የተመሰረተ ሲሆን እሱ ራሱ እንደሚያምነው ፓርቲው ደካማና የመሪነት ሚና ለመጫወት ያልተቻለው ነበር። ሆኖም በየካቲትና ወዲያውኑም ከዚያ ቀጥሎ ፓርቲው ጠንካራ ሆኖ ለመውጣት ችሏል። ልሳኑ የሆነው ዴሞክራሲያ እጅግ ተወዳጅ የነበረ ሲሆን ደርግን ተቃውሞ የቆመው ነቃ ያለው የህዝብ ክፍል ይሃፋን የቀድሞውን ንጉሰ ነገስት ያመሳቸውን ያ የተማሪው ታጋይነት ቅጣይ እንደሆነ አድርጎ ተመለከተው። በድህረ የካቲቱ በ1967 ዓ.ም ይሃፋ የኢንተርዞን የዞንና የንዑስ ዞን መዋቅሮችን በትላልቅና በትናንሽ ከተሞች እንዲሁም በገጠሩ ዘርግቶ የነበር ሲሆን የሽምቅ ተዋጊ ቡድን አሲምባ ላይ ትግራይ ውስጥ ለመትከል ችሏል። ምንም እንኳን የቡድኑ መኖር ባይታወጅም ወይም ስም ባይሰጠውም በዚያን ጊዜ የአባቶ ወዳጅነት ያደገው ነፍሰ ገዳይ የሆነውን መንግስት ለተቃወመ ብቻ ሳይሆን በዋናነት የህዝቡን መሰረታዊያን ጥያቄዎች በትክክልና በግልጽ ለማቅረብ ስለቻለ ነበር። ያባ ለዲሞክራሲያውያን መብቶች፣ ለመደራጀት ነጻነት፣ ለጊዜያዊ ህዝባዊ መንግስት መመስረት፣ ለደሃ አርሶ አደሮች መታጠቅ፣ ለአርሶ አደሮችና ለከተማ ነዋሪዎች ማህበራት ማቋቋም መብት፣ ለጭቆን ብሔሮች መብት መረጋገጥ ወዘተ ያቀረበው የጥሪ አቋም ለሰራተኞች፣ ለተማሪዎች፣ ለምሁራንና በተወሰነ ደረጃም ለአርሶ አደሮች ደርግ ካቀረበው ይልቅ የተሻለ አማራጭ ሆኖ ታያቸው። የስር ነቀል ለውጥ ከተነሳ ደግሞ ምርጫቸውን ያን ያደረጉ ከደርግ አዲስ አማኞች ይልቅ ይሃፓን ማመኑ የቀለለ ሆኖ አግኝተውታል። ከዚህም በተጨማሪ ምንም እንኳን በኢትዮጵያ ግራ ላይ በአጠቃላይ ተጽዕኖ ከነበረው ለአብዮታውያን ፓርቲዎች ለብቻቸው የተለየ ግንባር ቀደምትነት ሚና ከሚሰጣቸው ኦፊሴላዊ ቀኖና ጋር የሚጻረር ሊሆን ቢችልም የኢሃፓ ፕሮግራም ብዙ ፓርቲዎች የሚሳተፉበትን ስርዓት ነበር እንዲመሰረት የተለመው። በዚያን ጊዜ የኢሃፓ አመራር በከተማው የፖለቲካ ትግል ላይ ትኩረቱን አድርጎ የገጠሩን የሽምቅ ተዋጊ ኃይል ለማጠናከር ወይም ለማወጅ በቂ እርምጃ አልወሰደም። ሰላማዊ መንገድ እስከሚያስኬድ ድረስ መሞከር አለበት የሚል ነበር የአመራሩ መስመር። ይህም ይበልጥ ግራ በሆኑት አባላት ዘንድ አዎንታዊ በሆነ መንገድ አልታየም። በመሰረቱ ኢሃፓ ከልክ በላይ እያደገ ሲመጣ ችግሮችም በዚያው መጠን አደጉ። በርካታ የሆኑ ወጣቶች ወደ ወጣቱ ሊግ ኢሃወሊና ወደ ፓርቲው መጉረፋቸው ይዞት የመጣው የተወሰነ ደረጃ ጽንፋዊነት ነበረው። በአዲስ አበባና በሌሎች ከተሞች ሰፊ ዴሞክራሲያዊ ግንባር መቋቋሙ ከው መዋቅሮችና ስራ ጋር ይጋጭ ጀመር። ይኸው እድገት በተጨማሪም በፓርቲው በራሱ ውስጥ የተለያየ የፖለቲካ አመለካከት አመጣ። ጥቂት አባሎቹ በአገር ቤትና በአሜሪካም ጭምር የኢትዮጵያን ሁኔታ ሰከን ብለው ለመተንተን ምንም ዝንባሌ ያልነበራቸው ሐሳበ ግትር ማኦዋውያን ነበሩ። ሌሎች ደግሞ የከተማው የፖለቲካ ትግል ራሱን ችሎ የደርግን ድቀት ሊያመጣ ይችላል ብለው የሚያስቡ ነበሩ። በተወሳሰበና በፍጥነትም እያደገ በሚሄድ ሁኔታ የፓርቲው አመራር በተሟላና ፖለቲካዊ በሆነ መንገድ የፓርቲውን አቋሞች ለማስረዳት አልቻለም። በጊዜ መሳብ የነበረባቸው መፈክሮች አልተሳቡም። አዳዲስ አቋሞችም እስከ ሙሉ ዝርዝራቸውና አንደምታቸው መግለጫ አልተሰጠባቸውም። ኢሃፓ በደፈናው ሲታይ ተማሪዎችና ምሁራን ጎልተው የሚታዩበት ነበር። ግን እነዚያ ኢሃፓ የተማሪዎች ፓርቲ ነበር የሚሉቱ አጠቃላይ መልኩን አላዩትም። ኢሃፓም ሆነ መኢሶን የተማሪ ፓርቲዎች አልነበሩም፣ ህዝባውያን ድርጅቶች አልነበሩም ብሎ አፍን ሞልቶ መናገር ከእውነት የራቀ ነው። በመሰረቱ ኢሃፓ ከ1967 እስከ 1970 ዓመተ ምህረት፣ መኢሶን ከ1968 እስከ 1969 ዓመተ ምህረት ልዩ ልዩ ሙያ ያላቸው ከልዩ ልዩ ክፍል የመጡ መጠናቸው በርካታ የሆነ አባላትን ያቀፉ እስከሆኑ ድረስ ህዝባውያን ፓርቲዎች ነበሩ። ነገሩን አገላብጦ በመመልከት በዚህ ምክንያት ነው ድርጅታዊ ማገራቸው ላልቶ በአንጻራዊ ደረጃ ቀላል ኢላማዎችና የግፍ ጭላዎች ሊሆኑ የቻሉት ማለት ይቻላል። ኢሃፓ በአዲስ አበባና በዋና ዋና ከተሞች ጠንካራ ነበር። በአስመራ ከተማ እንኳ የመንግስት ሰራተኞችን፣ መምህራንን፣ ላባደሮችንና ወታደሮችን ወዘተ ያቀፈ የፓርቲ መዋቅር ነበር። በገጠሩ አካባቢ ጠንካራ ድርጅታዊ ስራ የነበረው በሸዋ፣ በከፋ፣ በሲዳሞ፣ በጎንደር፣ በአንዳንድ የጎጃም ክፍሎች በወሎና በሐረርጌ ነበር። የኢህአፓ አመራር ከልዩ ልዩ ብሔራት የተውጣጣ ነበር ነው። ከዚሁም ዘንድ የኢህአፓ በጉራጌዎች ከፓርቲው ጋር ግንኙነት የነበረውን ብጉዲን የጉራጌ ብሔራዊ ዲሞክራሲያዊ ንቅናቄ በውስጣቸው የተባ እንቅስቃሴ ያደርግባቸው የነበሩ የከምባታዎች፣ ባህዲያዎች፣ በትግሬዎች ዘንድ ባንሳራዊ ደረጃ ጠንካራ ተቀባይነት ነበረው። በከፋና በሐረርጌ አለ ሊባል የማይችል ተወዳጅነቱ ከኦሮሞ ታጋዮች ሰፊ ድጋፍ እንዳተረፈለትም አፈን ሞልቶ መናገር የሚያስችለው ነበር። ሙኩኩላ ይባል የነበረውን ህቡ ጋዜጣ ያወጣ የነበረው የኦሮሞ ህዝብ አርነት ድርጅት ለኢህአፓ ሙሉ ድጋፍ ይሰጥ እንደነበረው እንደ አዲስ አበባው የእስላም ወጣቶች ማህበር ሁሉ ከፓርቲው ጋር ተቀራርቦ ይሰራ ነበር። ኢህአፓ ህልውናውን ገሃድ ያደረገው ነሐሴ 26 ቀን 1967 ዓ.ም ተመረጠ ነበር። ከዚያ በፊት ዴሞክራሲያ በተባለው ጋዜጣው ነበር የሚታወቅ። ቀደም ሲል ግን በሐምሌ ወር አዲስ አበባ ውስጥ ከወትሮ ሰፋ ያለ ልዩ የፓርቲ ኮንፈረንስ በመጥራት የፓርቲው ስም ኢህአፓ እንዲሆን ማዕከላዊ ኮሚቴው እንዲሰፋ በ1964 ዓ.ም ተመረጠ የፖለቲካ ፕሮግራም ወግ ባለው መልክ እንዲሻሻል ተደርጓል። ከኮንፈረንሱ በፊት አብዮት የሚባል ጋዜጣ በአማርኛ ያወጣ የነበረው ቡድን ፓርቲውን ተቀላቅሎ ነበርና ከቡድኑ ሁለት አባሎች የማዕከላዊ ኮሚቴ አባላት እንዲሆኑ ተደርጓል። ከፓርቲው እወጃ ጋር የተሰራጨው የፓርቲ ፕሮግራምና የዴሞክራሲያ ልዩትም ስርጭቱ ስፋት የነበረው ከመሆኑም በላይ ያለምንም እክል ሲካሄድ ደርግንና መኢሶንን ድንጋጤ ውስጥ ከቷቸው ነበር። ከተከታዩ ትግል አንጻር ኢህአፓ በተጨባጭ መልክ የወሰዳቸው አቋሞች ከፓርቲው የፖለቲካ ፕሮግራም ጋር በተሰራጨው ከፍ ብለን በጠቀስነው የዴሞክራሲያ እትም ቅጽ 2 ቁጥር 3 ላይ ይገኛል። እትሙ በጊዜው አንገብጋቢ ጥያቄዎች ላይ የኢህአፓ ማዕከላዊ ኮሚቴን የአቋም መግለጫ ይዟል። የወታደራዊ መንግስት ድክመት ከተከሰ በኋላ እነዚያን ጥያቄዎች ለመፍታት አስፈላጊ ናቸው ብሎ ያመነባቸውን እርምጃዎች ይዘረዝራል። እነሱም አንድ፣ በጸረ ፊውዳልና ጸረ ኢምፔሪያሊስት ፖለቲካዊ ድርጅቶች፣ ቡድኖች፣ ህዝባውያን ድርጅቶች፣ ኢሰማ ዴሞክራሲያዊ በሆነ መንገድ ከጦር ኃይሎች በተመረጡ ወኪሎች፣ በመምህራን ማህበር፣ በአርሶ አደር ማህበራት ወዘተ በሚመሰረት ጊዜያዊ ህዝባዊ መንግስት ወታደራዊ መንግስት መተካት፣ አብዮቱን ያካሄዱትን መቀጠሉንም ሊያረጋግጡ የሚችሉትን ማህበራዊ መደቦችና ኃይሎችን የሚወክልና ሊወክልም የሚችል ህዝባዊ ሸንጎ ማቋቋም። ሁለት፣ መሰረታዊያን ዴሞክራሲያዊ መብቶችን ማወቅ፣ እነዚህም ነፃ ሆኖ የመናገርና ሐሳብን በጋዜጣ የመግለጽ፣ የእምነት፣ የመሰብሰብና የመደራጀት ወዘተ ናቸው። ፊውዳሊዝምንና ኢምፔሪያሊዝምን የሚቃወሙ የፖለቲካ ድርጅቶች፣ ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና ይህንኑ በሥራ ላይ የማዋል መብት ይገባቸዋል። 3. ታጋይ የፖለቲካ እስረኞች ሁሉ መፈታት ይገባቸዋል። 4. የኤርትራ ጥያቄ በዴሞክራሲያዊና በሰላማዊ መንገድ መፈታት ይኖርበታል። ይህንንም እውን ለማድረግ ጦርነቱ አሁኑኑ መቆም ይኖርበታል። የኤርትራ ብሔረተኛ የፖለቲካ እስረኞች መፈታት ይኖርባቸዋል። ኤርትራውያን የራሳቸውን እድል ለመወሰን ያላቸው ገደብ የሌለው መብት መታወጅ ይኖርበታል። የኤርትራን ትግል ከሚመሩት የኤርትራ ግንባሮች ጋር ቀጥተኛ ንግግር መጀመር ይኖርበታል። 5. ከአድሃሪያን ራሳቸውን ለመከላከልና አብዮቱን ከግብ ለማድረስ ይችሉ ዘንድ የሰፊው ህዝብ አካሎች፣ አርሶ አደሮች፣ ሰራተኞች፣ ዘማች ተማሪዎች ወዘተ መታጠቅ ይኖርባቸዋል። 6. የህዝቡ የኢኮኖሚ ጥያቄዎች መሟላት ይኖርባቸዋል። ሀ. የሰራተኞች ዝቅተኛ ደሞዝ በህግ ወደ 4 ብር በቀን ከፍ ማለት ይኖርበታል። ለ. የሰራተኞች የደሞዝ ስኬል መሻሻል ይኖርበታል። 7. አገሪቱ ከየትኛውም አይነት ኢምፔሪያሊዝም ግንኙነት ነፃ መሆን ይኖርባታል። ለዚህም ሀ እኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፋዊ ስምምነቶች መሰረዝ ይኖርባቸዋል። ለ የውጭ ወታደራዊ ቤዞች መዘጋት፣ ሰራተኞቻቸው መባረር ይኖርባቸዋል። እነዚህ ነበሩ በአጠቃላይ መልክ ኢህአፓ ይታገልባቸው የነበሩ ነጥቦች። ህዝቡ ኢህአፓን ሲደግፍም እኒሁ ነጥቦች ከፍላጎቱ ጋር ስለተዛመዱ ነበር። ምንም እንኳ ደርግ መይሶንና ኢሃፓ አፋዊ መመሳሰል ቢታይባቸው በፖለቲካ ረገድ በፕሮግራም አቋያ መሰረታዊ የሆነ ልዩነት ነበራቸው። በዲሞክራሲ ጥያቄ እንኳ ዲሞክራሲያ ቅጽ 3 ቁጥር 2 ሚያዝያ 1969 ዓ.ም እንዳስረዳው ልዩነታቸው ከባድና መሰረታዊ ነበር። አብዛኛው ነገር ቀረጣጥፈውና እስከተቻለ ድረስ አሳንሰው በሌጣው ለማየት ለሚፈልጉ የአፋ ቋሞች ለደርግ ያልተዋጡለት ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት ይተካ ማለቱ ሙሉ ዲሞክራሲያዊ መብቶች ይከበሩ ማለቱና በተለይም የመደራጀትና የማህበር ማቋቋም የአፋ ለብሔር ትግሎች ያለው ድጋፍ ናቸው ማለት ይቻላል። የአፓ ላይ ጦርነት በታወጀ በዋዜማው በመላ አገሪቱ ፓርቲው ትልቅ ተደማጭነት እንደነበረው ግልጽ ነበር። ከነቃው የህብረተሰብ ክፍል ያገኘ የነበረው ሰፊ ድጋፍ ለአቋሞቹ ጥንካሬ ሰጥቷቸው ነበር። የአፓ ለዲሞክራሲያዊ መብቶችና ከላይ ለተጠቀሱት ነጥቦች ይበልጥ በታገለ መጠን በዚያው ልክ ደርግ አሻፈረኝ በማለት በግፍ ላይ ግፍ እየጨመረ ራሱን ይበልጥ ለህዝባዊ ተቃውሞ አጋለጠ። ወቅቱ የነበረው ሁኔታ ይህ ሲሆን ደርግ ደካማም ነበር መስሎም ይታይ ነበርና ስልጣኑን ለመከላከል ይችል ዘንድ መልሶ ለማጥቃት አንድ መንግስት ለመፈናጠር ያለው ችሎታ ላይ ተቃዋሚው ወገን የተሳሳተ ግምገማ ላይ እንዲደርስ አድርጎታል። ያፓ በዚህ ረገድ ደርግ ሊኖረው የሚችለውን ኃይል አንኳሶ የማየት ስህተት ፈጸመ። ከዚህ የከፋውም አመራሩ በተለይ ፖሊቢሮ በከተሞች ውስጥ የሚካሄድ ቁርጠኛ የሆነ ፖለቲካዊና ወታደራዊ ትግል ቢያንስ መንግስቱን ያዳክመዋል የሚል ህልም ውስጥ ገባ። እነሆም እንደራስ መከላከያ እርምጃ የተጀመረው የከተማ የትጥቅ እርምጃ ቢያንስ በኦፊሴል ደረጃ መሰረታዊ ተደርጎ የተወሰደውን የገጠሩን የትጥቅ ትግል እስከሚጎዳበት ድረስ ተለጠጠ ተስፋፋም። ሶቪየት ህብረትና ባልደረቦቿ ደርግን መደገፍ ሲጀምሩ የስልጣን ሚዛን በግልጽ ወደ ደርግ እያጋደለ ነበር። ግን ኢሃፓ ከባድ መስዋዕትነት በሚጠይቀው የከተማ ትጥቅ ትግል ገፋበት። በአፋዊ ከገጠሙት ችግሮች ባሻገር ውስጣዊ እምሳትን እየተጋፈጠ ነበርና በወቅቱ የከተማውን እርምጃ መሳቡ ተገቢ በሆነ ነበር። ፓርቲው ያንን አላደረገም። ዋጋው ሁኔታዎች እንዳሳዩት በርግጥ ከፍ ያለ ነበር። የግፉ አሰቃቂነት ኢሃፓን ካጥለቀለቁት አባላት ውስጥ አይቀሬ ለነበረው ትግል ፈጽሞ ዝግጁነት ያልነበራቸው እንደነበሩበትም አሳየ። የከተማ መዋቅሮችም ክፉኛ ተበጣጠሱ። የበታኞች ዘመቻ አካል ሆኖ የመጣ ፓርቲው የሚጠራው ችግር እንደገና በ1972 ዓ.ም በገጠሩ የትጥቅ ትግል ውስጥ ገጥሞት ፓርቲው ላይ ከባድ ጉዳት ደረሰበት። በሽብሩ ዘመቻ ውስጥ የአባቶቹ አሰላለፍ ደርግና መይሶን ባንድ ወገን፣ ኢሃፓ፣ ኢሰአማና ሌሎቹ ከኢሃፓ ጋር ግንኙነት የነበራቸው ቡድኖችና ብዙሃን ድርጅቶች ደግሞ በሌላ ወገን ነበሩ። በደርግና በመይሶን ወገን ሶስት ትናንሽ ድርጅቶችም ነበሩ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።